ያለሁ ያለንን የእግዚአብሔር ልጅ የኢየሱስ ክርስቶስን ስም እንጠራለን። ጌታ ሆይ ስምህ ኃይል አለው፣ ስምህ ብርታት አለው፣ ስምህ ጸጋ አለው፣ የሚፈውስ የሚያድን ኦ ጌታችን አምላካችን ሆይ የሚያስመካ ትልቅ ስም ነው። ይህንን ስም ከፍ ከፍ እናረጋለን። የዳንበት የተቀደስንበት ድል የነሳንበት ጉልበትና ኃይልም የሆነን የእግዚአብሔር ልጅ የናዝሬቱ ኢየሱስ ስም የተባረከ ይሁን። ሉል እግዚአብሔር በዚህ ቦታ ተሰብስበን ባለንበት አይምሯችንን ሁሉ ክፈት። የእግዚአብሔር መንፈስ በዚህ ቦታ እንዲያስተምረን ወደ እውነት ሁሉ እንዲመራን አይኖቻችን እንዲከፍትልን ጌታ ሆይ በጸጋህና በኃይል በዚህ ቦታ እንድትሆን እንለምንሃለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ደቀ መዝሙርና ራስን መካድ የሚለውን ሐሳብ ባለፈው ስንመለከት ነበር አይደለም? አንዳንድ ጊዜ ራሴ ደጋግሜ ስለማነበውና ስለማየው አይደለም ማለት ትችላላችሁ። ራስን መካድና ደቀ መዝሙርነት አብረው ከደህንነትም አንጻር እያወዳደርን ነበር የተመለከት ነው እና እግዚአብሔር የተመሰገነ ይሁን። ይህንን ስንመለከት ልናያቸው የሚገቡ መዳን በጸጋ እንደሆነ፣ ደቀ መዝሙር ሆኖ መኖር ግን የዳነ ሰው የህይወት ምላሽ እንደሆነ ተመልክተናል እና አንዳንድ ጊዜ እነዚህ ነገሮች በትክክል ካልሆኑ ደቀ መዝሙር አድርጎ የሚያኖረንን የእግዚአብሔርን ፍቅር፣ የእግዚአብሔርን ጸጋ፣ ጉልበትና ኃይል የሚሆነንን መጣልና መርሳት ይመጣል ማለት ነው። ይህንን ልብ ማለት አለብን። ስለዚህ ደቀ መዝሙር አድርጎ የሚያኖረን የእግዚአብሔር ጸጋ ነው። ደቀ መዝሙር አድርጎ የሚያኖረን የጌታ ፍቅር ነው እና በምናደርገው ነገር እኛ ጌታን እንዲወደን አናረገውም። ስለወደደን ነው እንደዛ ሆነ ለጌታ ታዛዦች ሆነን የምንኖረው። የጌታ ፍቅር በቅጡ ያልገባው ሰው ደቀ መዝሙር ሆኖ መኖር ከቶውንም አይችልም። ይህንን ሁኔታ በጣም ማየት እንችላለን። ለጴጥሮስ ጌታችን ኢየሱስ ክርስቶስ ሲናገረው ሞቶ ከተነሳ በኋላ የሚጠይቃቸውን ጥያቄዎች በማየት ይህንን የምነግራችሁን ሐሳብ መጨበጥ ይቻላል። በዮሐንስ ወንጌል ላይ ጌታችን ደቀ መዛሙርቱ ሁሉ ባሉበት ቦታ ጴጥሮስን እንደዚህ ሲል ይጠይቀዋል። ምዕራፍ 21 ቁጥር 15 ላይ ምሳ ከበሉም በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። አዎን ጌታ ሆይ እንደወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ጌታ የጠየቀው ትወደኛለህ ነው እና እንደምወድህ አንተ ታውቃለህ እኔም ወድሃለሁ ብሎ ካለ በኋላ ጌታ ምንድን ነው የሚለው? ግልገሎቼን አሰማራ ነው የሚለው እና የደቀ መዝሙርነት ኃላፊነቱን ጌታ ደቀ መዝሙር አድርጎ የጠራውን ዓላማ እንዲፈጽም ሲናገረው እናያለን። እና ጉዝጓዝ የሆነው መነሻው ምንድን ነው? ትወደኛለህ ነው። ቀጥሎም ደግሞም ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። አሁንም አሁን ጌታ ሆይ እንደወደህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። በእረኝነት አገልግሎት ቢሆን በማስተማር ቢሆን በየትኛውም አቅጣጫ እግዚአብሔርን ለምናገለግለው እኛም ይሄንን ነው ማየት ያለብን። ይሄ የማደርገው ነገር ጴጥሮስ እንደዚህ ከተጠየቀ ጴጥሮስ ለምንድን ነው የምታረገው ብለን ብንለው ጌታን ምን ስለሚያረግ ነው የሚያረገው? ስለሚወድ ነው ጌታን የሚያረገው። ሶስተኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ እንደወደህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ አለው። አያችሁት? ስለዚህ በጌታ ቤት ስንኖር የጌታ ፍቅር ካልገባን በምናደርጋቸው ነገሮች እኛ ለጌታ እንዲወደን እንደምናደርግ ወደ ማሰብ ከመጣን ስህተት ይሆናል። ትክክል አይደለም። በእግዚአብሔር ቤት ውስጥ አለ አይደለም፣ ብዙ ዋጋ የሚያስከፍል ነገር አለ። የምናደርገው ነገር ዋጋ ሊያስከፍል ይችላል። ባለፈው እንደተመለከት ነው ሰዎች፣ ጌታን የማያውቁ ሰዎች ሊያሳድዱን ይችላሉ፣ ሊጠሉን ይችላሉ። ለወንጌል ስራ የምንሰራው ስራ አይደለም፣ ስማችንም በክፉ ሊያጠፉት ይችላሉ እና በተለያየ አይነት መንገድ መከራና ችግር ከምናገለግለው ለጌታ ብለን ንኑር ብለን ከምንለው ህይወት አንጻር ስደትና ተቃውሞ ሊመጣብን ይችላል። ነገር ግን እነዚህ ነገሮች ሲመጡ ምንም ማንበገር ሆነን በታማኝነት እንድናገለግለው ሞቲቬት የሚያደርገን ምክንያታችን ግን የጌታ ፍቅር ከሆነ ሁሉንም እንችላለን። እግዚአብሔር ይመስገን። ለጌታ ብለን ከሆነ ሰዎች ልጆቻቸውን ስለሚወዱ ለልጆቼ ብለው የሚጎዱት ጉዳት አለ አይደል? በትዳር እንኳን ችግር ቢገጥማቸው በቤተሰብ በብዙ መንገድ ሲመጣባቸው ለልጆቼ ብዬ ያሉ ሰዎች እየተጎዱ ለልጆቻቸው ካላቸው ፍቅር የተነሳ ልጆቼ ያለ አባት እንዳይኖሩ፣ ልጆቼ ያለ እናት እንዳይኖሩ፣ እናትየው በድላ ወይ አባትየው በድሎ እንዴት ነው ይሄን ለልጆቼ ነው ማስበው፣ ለኔ እንኳን ይሄ ነገር ጉዳቴ ትዳሬን ላፈርስ ምክንያቱ በቂ ነው ይላሉ። ግን ለልጆቼ ብዬ ይላሉ ሰዎች። አያችሁ፣ የልጆቻቸው ፍቅር እንደዛ ያረጋቸዋል። እኛን ደግሞ ሞቲቬት የሚያረገን በእግዚአብሔር ቤት በታማኝነት እንድናገለግል እንድንገለገልም የሚያደርገን የማን ፍቅር ነው? የጌታ ፍቅር መሆን አለበት። ይህንን ነገር እያንዳንዱ ሰው በራሱ ውስጥ በነፍሱ ውስጥ ሊያውቀው የሚገባ ነገር ነው። ስለዚህ ደቀ መዝሙር መሆን የጌታ ፍቅር የገባቸው ሰዎች፣ የተወደዱ ሰዎች የሚኖሩት ህይወት ነው እንጂ ፐርፎርማንስ አይደለም። ሰዎች አለ አይደለም ዛሬ በቤተ ክርስቲያን አገልግሎት የሚያገለግሉባቸው ምክንያቶቻቸው ሁሉ ብዙ ነው። ሰዎች መድረክ ላይ መታየት የሚፈልጉ ሰዎች አሉ፣ መታወቅ የሚፈልጉ ሰዎች አሉ። አገልጋዮች ለገንዘብ ጥቅም ብለው ሊያገለግሉ ይችላሉ። ምክንያቱ ብዙ ነው ዛሬ በቤተ ክርስቲያን ሰዎች አገልግሎት ሲፈልጉ። እና ለጌታ የጌታ ፍቅር ነው ወይ ምክንያቱ የሚለው ነው መጠየቅ ያለበት። ሰውየው ምን ይፈልጋል አይደለም። ሰው በጌታ ፍቅር ግን ከተቃጠለ፣ የጌታ ፍቅር በውስጡ ካለ በቤተ ክርስቲያኑም ውስጥ ይሁን በስራ ቦታ ይሁን በምስክርነት ይሁን በቤተ ክርስቲያን በሰጠችን አገልግሎት ይሁን የምንሰራውን ስራ ሁሉ ለማድረጋችን ምክንያታችን የጌታ ፍቅር መሆኑን ማወቅ አለብን። እንግዲህ ወገኖቼ ይሄ ልብን የሚበረብር ነገር ነው። ሁላችንም ራሳችንን የምንመለከትበት ነው። በውስጤ እኔ ዛሬ ክርስቲያን ሆኜ ልኖሮ ለምፈልገው ህይወት፣ ደቀ መዝሙር ሆኜ ለምኖረው ነገር ምክንያቴ ምንድን ነው ብለን ማወቅ አለብን። ምክንያቴ ምንድን ነው ብለን ራሳችንን መጠየቅ አለብን። ስለዚህ ደቀ መዝሙርነት ከመዳን ጋር መያያዝ የለበትም። ይያያዛል፣ ነገር ግን መዳንንና ደቀ መዝሙር ሆኖ መኖርን ማሳከር የለብንም፣ ማደበላለቅ የለብንም። ቅደም ተከተል አላቸው። ያልዳነ ሰው ደቀ መዝሙር አይሆንም። ያልዳነ ሰው ደቀ መዝሙር ሊሆን አይችልም። ስለዚህ የጌታ ደቀ መዝሙር ለመሆን የሰዎች መጀመሪያ መዳን አለባቸው፣ ክርስቲያን መሆን አለባቸው። እግዚአብሔር የተመሰገነ ይሁን። ይህንም በጣም አድርገን ማወቅ አለብን። መዳን ምን ማለት እንደሆነ ትልቅ ነገር ነው። መዳን ማለት በቃ ክርስትናን ለመከተል ወስኛለሁ ማለት አይደለም። መዳን ማለት አንድ ቤተ ክርስቲያን አባል መሆን አይደለም። መዳን ማለት ከእግዚአብሔር ጋር መታረቅ ነው። ከእግዚአብሔር ጋር የእግዚአብሔር ልጅ ሆኖ መኖር ነው። በመንፈስ ቅዱስ መታተም ነው። በክርስቶስ ደም ኃጢአታችን እንደነጻልን ማወቅ ነው። እግዚአብሔር እንደተቀበለን ስናቅ ነው። ይሄ ነው የፍቅር ጉዝጓዝ የሚያመጣልን፣ የጸጋ ጉዝጓዝ የሚያመጣልን። እግዚአብሔር እንደተቀበለን ስናውቅ፣ እንደተወደድን ስናውቅ፣ የክርስቶስ ፍቅር ግድ ይለናል ብለን ወደ መኖር ህይወት እንመጣለን። እግዚአብሔር የተመሰገነ ይሁን። ስለ አንተ ቀኑን ሁሉ ተገደልን፣ እንደሚታረዱ በጎች ተገደልን ይላሉ። ነገር ግን ለምንድን ነው እንደሚታረዱ በጎች በተኩላዎች መካከል ነው ምልካችሁ ይላቸዋል። እንዴት እንደዚህ ሊሆን ይችላል? በተኩላዎች መካከል ለማን ብላችሁ ትሄዳላችሁ? እኔ ምን መጣብኝ የሚያሰኝ ነገር ነው። ነገር ግን ጌታ የክርስቶስ ፍቅር ግድ ይለናል። የክርስቶስ ፍቅር ግድ ይለናል። እውነተኛ የደቀ መዝሙር ህይወት መኖር ማለት ደቀ መዝሙር ማለት ይሄ ነው ብሎ በእውቀት መልክ ማወቅ ሳይሆን የጌታ ፍቅር ግድ የሚለውን ህይወት የምንኖር ሰዎች መሆን አለብን። እግዚአብሔር የተመሰገነ ይሁን። ይህንን ነገር ካልተረዳን፣ ይህን ነገር ካልገባን ነገር ሁሉ ይሳከርብናል። እና ነገሩን ከክርስቲያኖች ጋር ሊያያይዙች ሰዎች ዛሬ ጥቂት ነገር ሲሆኑ በጥቂት ነገር ብዙ ነገር ያበላሻሉ። ከጌታ ጋር ያላቸው ነገር ሁሉ ይበላሻል። ከቤተ ክርስቲያን ያላቸው ይበላሻል። ምንም ያልበደሏቸውን ክርስቲያኖች እንኳን የሚያዩበት አስተያየት ሁሉ ይበላሻል። እንግዲህ ያዳናቸው ጌታ ጋር ሁሉ ያላቸው ይበላሻል። ለምንድን ነው? ደቀ መዝሙር ሆኖ ለመኖር በቤተ ክርስቲያን አማኝ ሆኖ ለመኖር የሚያበቃቸውን ምክንያት አያውቁትም ማለት ነው። እናንተ አሁን ትዳር ይዛችሁ ባልና ሚስት ሆነን ስንኖር ማለት ነው ሁላችንም አግብተን በመኖረው ህይወት ያገባናት ሴት ወይም ደግሞ ያገባችሁት ባል ቤተሰቦች የሚያሳዩአችሁን አይታችሁ ፊታቸውን አይታችሁ ሚስታችሁን ምትፈቷላችሁ ሚስቱን ምፈታለ እንዴ አባትሽ ገላመጡኝ እህትሽ ገላመጠችኝ እንደዚህ አሉኝ እና ያንቺ መነሱ ነሽ በዞር በሚላለ የለም ይሲ በእግዚአብሔር ቤት ውስጥ ሰዎች ብዙ አይነት ባህሪ ብዙ አይነት ነገር ያላቸው የራሳቸው ድካም ያላቸው ሳያውቁትም ሊበድሉ የሚችሉ አውቀውም ሊበድሉ የሚችሉ ሰዎች ሊኖሩ ይችላሉ ከሁሉ በላይ ደቀ መዝሙር ሆነን ስንኖር የማያምኑ ሰዎች የጌታን ነገር የማይቀበሉ አሉ ስንመሰክርላቸው ሪአክት ያደርጋሉ ሊሰድቡን ይነሳሉ ሊጠሉን ይጀምራሉ ስማችን ሁሉ ያጠፋሉ ከተመቻቸው ያሳድዱናል ያስሩናል ሊገሉን ሁሉ ይፈልጋሉ ነዚህን ሁኔታዎች ዋጋ ለመክፈል ብቁ የሚያደርገን ነገር አይዞን ዘራፍ ብለን የምንኖረው ህይወት ሳይሆን የጌታ ፍቅር ነው እንግዲህ ጥያቄ ልጠይቃችሁ የቱን ያህል ነው የጌታ ፍቅር የሚለውን ሁሌ መበርበር አለብን በዚህ ጉዳይ ላይ እግዚአብሔር ፍቅርህን አጥግበኝ ፍቅርህን አጥግበኝ ብለን የጌታን ፍቅር ጌታ ፍቅሩን እንዲያጠግበን በጣም አድርገን መጸለይ አለብን የጌታ ፍቅር በደንብ በውስጣችን ካልገባ ደቀ መዝሙር ሆነ መኖር አንችልም። የጌታ ፍቅር በውስጣችን በጣም ካልገባ ደቀ መዝሙር ሆነን መኖር አንችልም። ለጴጥሮስ ይሄን ነው ጌታ አለው። ምትወደኝ ከሆነ በጎቼን ግልገሎቼን ምታሰማራው በዚህ ቦታ ላይ ጠቦቶቼንም እምትጠብቀው በጎቼንም እምታሰማራው ለኔ ካለ ፍቅር የተነሳ ነው። እኔ ነኝ ምክንያቱ ብሎ ነው ጌታ የሚለው። መቼም የደቀ መዝሙር ትምህርት ነው እና ውጤት ያለው የሚሆነው ሰው ይሄንን ተቀብሎ የሚያስተናግድበት ሁኔታ ነው የምናስተናግድበት ሁኔታ ነው እግዚአብሔር የተመሰገነ ይሁን የጌታን ፍቅር በውስጣችሁ እንዲገባችሁ ማንም ሰው ሊያደርግ አይችልም እናንተ ከጌታ ጋር ልትነጋገሩ የሚገባው ነገር ነው ጌታ ሆይ እኔ ፍቅር አልገባኝም ካላችሁ ፍቅሩ እንዲገባችሁ መጸለይ አለባችሁ ግልጽ ነው ቤተክርስቲያን በመምጣት በመውጣት በመግባት አንድ ቀን እንዲው በላይ ላይ ነፍሳል ወይም ይመጣብኛል ወይ ድንገት ይሆናል ምትሉት አይደለም you have to really be connected with Christ ስለዚህ በጸሎት እና በውስጣዊ ረሃብና ናፍቆት የጌታ ፍቅር እንዲገባችሁ መጸለይ አለባችሁ please ልብ በሉ ደግሜ ነግራችኋለሁ ደቀ መዝሙር ማንም ሰው የጌታ ፍቅር ያልገባው ሰው ደቀ መዝሙር ሆኖ መኖር አይችልም ለዚህ ነው ደጋግሜ ደቀ መዝሙርነት የስልጣና ትምርት አይደለም የስልጣና ትምርት ሆኖ ሰለጠነ ተማረ ማስታወሻ አዘ ቡክሌት ሁሉ ፓምፍሌት መጽሐፍ ሁሉ ሊሰጠው ይችላል በደንብ ነው ተማሩ ቴስት ፈተና ሁሉ ሊያልፍ ይችላል ደቀ መዝሙር ላይሆን ይችላል ደቀ መዝሙር ጉልበቱ ኃይሉ የተማረው ትምርት አይደለም ትልቁ ነገር የጌታ ፍቅር ነው እግዚአብሔር የተመሰገነ ይሁን ገልጽ ነው ስለዚህ እንት ምርስ እንጀምር ያልናቸው ነገሮች አሉ ደቀ መዝሙር ተማሪ ነው ደቀ መዝሙር ምንድነው ተከታይ ነው ደቀ መዝሙር ራሱን ክዶ ጌታን የሚከተል ነው ብለናል ስለዚህ ራስን መካድ ምን እንደሆነ እንዳይዛባባችሁ ነው እንማራለን ሰው ሳይማር ጌታን መታዘዝ አይችልም ምን ተታዘዘው የሚለንን ስናቅ ነው ምንና ጌታ ለደቀ መዛሙርቱ ያስተማራቸውን ትምህርቶች በዝርዝር እናያቸዋለን። ምንድነው ለደቀ መዛሙርቱ ያስተማራቸው? ምንድነው ደቀ መዛሙርት የሚታዘዙት የሚሉትን ጥቂት ዛሬ አንዳንድ ነጥቦችን በጀነራል መልክ እናያለን። ነገር ግን ልብ እንድትሉ ዛሬ የምፈልገው ካለፈውም ጋራ በተያዘ መዳንና ደቀ መዝሙር መሆን የተለያዩ ናቸው። ሰዎች ብዙ ጊዜ ክርስቲያኖች ኢቭን ኢቫንጀሊካል ክርስቲያኖች በጸጋ መዳንን አምነን ከተቀበልን እንኳን በኋላ ብዙ በመስዋዕትነት የሚኖሩ ክርስቲያኖችን ቫልዩ አለ አይደለም የህይወታቸው ቫልዩ የሚያስደንቅ ነው ምሳሌም ይሆን ነው እግዚአብሔር ይመስገን ነገር ግን የመዳንን ዋጋ ሊያሳጣ በሚችል መንገድ እናያለን which is really very dangerous በነገራችን ላይ የጌታ ኢየሱስ ክርስቶስ እኛን የእግዚአብሔር ልጆች ለማድረግ የከፈለውን ዋጋ የሚመጥን ዋጋ ማንም ክርስቲያን በፈለገው መስዋዕትነት ያንን የሚመጥን አድርጋለው ሊል አይችልም። ሐዋርያው ጳውሎስ እንኳን በሞቱ ለመስለው እመኛለው ነው እንጂ ያለው በሞቱ ለመስለው እመኛለው ነው እንጂ ያለው ባደረኩት ነገር ሁሉ ስታተስ የተቀየረው አይነት አይደለም። ሁሉ ጊዜ የክርስቶስ ጸጋ አስፈልጋኝ ነው። ለዚህ ጥሩ ምሳሌ የሚሆነን በራእይ መጽሐፍ ውስጥ ከታላቁ መከራ በሰማዕትነት በመንግስተ ሰማይ የተሰበሰቡት ቅዱሳን የለበሱትን ነጭ ልብስ ከት እንዳገኙት ሲናገሩ ከታላቁ መከራ at the end of the year the age በጌታ መጽሐፍ አካባቢ የሚደርሰውን ታላቅ መከራ የተቀበሉ ቅዱሳን ናቸው እነዚህ። እና በራእይ ምዕራፍ 7 ቁጥር 13 ላይ ከሽማግሌዎቹ አንዱ ተመልሶ እነዚህ ነጭ ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ ይላል። ነጭ ልብስ የለበሱት አይደንቲፋይድ የሆኑት በመልካቸው አይደለም፣ በለበሱት ነጭ ልብስ ነው፣ በላያቸው ላይ በሚታየው ንጽህና ነው። እኔም ጌታ ሆይ አንተ ታውቃለህ አልኩት። አለኝም እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም አረጉ አነጹ ይላል። ስለዚህ ልብሳችን ሁሉ ግዜ የሚነጻው በበጉ ደም ነው። ፕሊስ አዳምጡኝ። እዚህ ነገር ላይ የጌታ ኢየሱስ ክርስቶስን ጸጋ ዋጋ ሊያሳጣ የሚችል መስዋዕትነታችንን መታዘዛችንን አገልግሎታችንን የተቀበልነውን መከራ ደርድረን بنናስቀምጥ ትልቅ ስተት ነው ምንሳሳተው የቱንም ያህል ዋጋ የምንከፍል بنሆን እኔና እናንተን የእግዚአብሔር ልጆች ያደረገን ክብር ለእግዚአብሔር ይሁን ያዳነን ከአባቱ ጋር ያስታረቀን የመንግስተ ሰማይ ዜጎች ያደረገን በመንፈስ ቅዱስ ታትመን የርስት ማያጃ እንዲሆን ለተሰጠን በጌታ በኢየሱስ ክርስቶስ መስዋዕትነት በከፈለው ባፈሰሰው ደም በተቀበለው መከራ ብቻ ነው። ክብር ለእግዚአብሔር ይሁን። እዛ ላይ የሚደመር 5 ሳንቲም የለም። 5 ሳንቲም የለም። 5 ሳንቲም የለም። ክርስቲያን ከሆንኩ በኋላ የምኖራቸው ነገሮች ህይወቶች በሙሉ እዛ ላይ አይደመሩም። እሱ ራሱን የቻለ ብቻውን የሚቀመጥ ነው። እና አንድ ምዕራፍ አይደለም የህይወቴ፣ ሁለተኛ አይጨመርበትም፣ ሶስተኛ አይጨመርም፣ ምን አይጨመርም። ያ የዳንኩበት ታሪክ የበጉ ደም የሰራው ስራ ብቻውን ሙሉ የሆነ ታሪክ ነው። እግዚአብሔር ይመስገን። ግልጽ ነው ወገኖቼ፣ ይሄንን እንዴት እንደማስረዳችሁ ልገልጥላችሁ አልችልም። በዚህ ጉዳይ ላይ ብዙ ሰዎች ይሳሳታሉ፣ በጣም ይሳሳታሉ። ከዚህ የተነሳ በእግዚአብሔር ቤት ያገለገሉትን የተቀበሉትን ችግር መከራቸውን ገድላቸውን መናገር ይጀምራሉ። ይሄ ከጥንት ጀምሮ የነበረች ቤተክርስቲያን እየሳተች ብዙ ቤተክርስቲያኖች እንደኖሩ ዛሬም እኛ እንደዚህ ሆነን ከናካቴው የኛማ እንደውም ወደ የጦዘ ሌሎች የሳቱትን ሁሉ ነው ምን እስከምናደርግ ድረስ ያደረስነው። ያዳነንን የበጉን ጸጋ የእግዚአብሔርን ጸጋ የሚያስጥል በጣም በጣም መርዝ የሆነ ልምድና ትምህርት ስራዎች በቤተክርስቲያን ዛሬ ሰልጥነዋል። ስለዚህ ደቀ መዝሙር የሚያደርገኝ የዳንኩበት የጌታ ፍቅር ነው፣ የጌታ ጸጋ ነው። ደቀ መዝሙርነት የዳነ ሰው በጌታ ፍቅር የክርስቶስ ፍቅር ግድ ይለናል። እንዳሉ ቅድም እንዳልኳችሁ በክርስቶስ ፍቅር እየተገደደ ጌታውን የሚታዘዝ የክርስቲያን ህይወትን ነው የሚያሳየው። እግዚአብሔር ይመስገን። የጌታ ፍቅር ሞቲቬት ሳረገን ምናረጋቸው ነገሮች በሙሉ ራሳችንን ሁሌ መፈተሽ አለብን። ምክንያቴ ማን ነው? ለቤተክርስቲያን ምን ሆነው ነገር ቢሆን በመስክርነት ቢሆን መከራ በመቀበል ቢሆን ቤተኛውም ማቅጣጫ የሚቀሰቅሰኝ ምንድነው የሚለው መጠየቅ አለብን። የእግዚአብሔር ስም የተባረከ ይሁን። ደቀ መዝሙር አይኖቹን ከራሱ ላይ ያነሳሰው ነው። ደቀ መዝሙር ብዙ ሰዎች አንዳንድ ጊዜ የምናገለግለው የምንከፍለው መስዋዕት ያሳድገናል ወይም ትልቅ ያረጋናል ጀብደኛ ያረጋናል አለ አይደለም። እና ወንድማችን እኮ ስንት መከራ የከፈለ ነው ስንት ነገር ያደረገ ነው ምን ያደረገ ነው ይላሉ ሰዎችም። ከበሮ መቾች በዳዊትና በሳኦል ዘመን እንደነበሩ ዛሬም ከበሮ የሚመቱ ሰዎች ይኖራሉ። ዙሪያችንን ገድላችን ይገናል፣ ያደረግነው ነገር ይታያል። ምን ጊዜም ደቀ መዝሙር አይኖቹን ከዳነበት ጸጋ ላይ አያነሳ። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ያላቸውን ወደፊት እንማራለን። እናንተ ይህን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ ነው ያለው። የማንጠቅም ባሪያዎች ነን በሉ። ውድ ወገኖቼ ኢየሱስ ማን ነው የሚል ሬዲዮ በሬዲዮ ላይ አስተማርኩት ትላንትና ትምህርት አለ እና የሚቀጥል ባህሪ አለው እና ያዳነን ኢየሱስ ክርስቶስ መዳነን አቅልላችሁ መታየው ከሆነ ብታምኑም ባታምኑም በጣም ከባድ ነው ክርስትናችን የሚሆነው። ያዳነን ማን ነው ብለን በጣም እግዚአብሔር ሆይ ያዳነኝ ማን ነው? የዳንኩት ደግሞ እንዴት ነው? እና ደህንነት ልባችንን ሊመስጥ አይምሯችንን መንፈሳችንን ሊይዝ የሚገባው ሁሉን ሊያስረሳንና ሁሉን ከኛ አርቆ በቃ በክርስቶስ ብቻ እንድንዋጥ የሚያረግ ጸጋ ነው። እግዚአብሔር ይመስገን። ስለዚህ ምን ከፍላቸው መስዋዕትነቶች ሊኖሩ ይችላሉ? ያደረግናቸው ነገሮች ሊኖሩ ይችላሉ? ሐዋርያው ጳውሎስ እነዚህን ሁሉ ከምንም አይቆጥራቸውም። ከዚህ በፊት ቆሮንቶስን ስንማር ለማሳየት ሞክሬያለሁ። ሐዋርያው ጳውሎስ በመታሰር አፍርቼ አይደለም፣ በመገረፍ አብዝቼ ስንት ጊዜ አይሁድ እንደገደሉ በረሃብ በጥም በብዙ አይነት መንገላታት ሐዋርያው ጳውሎስ እግዚአብሔርን ያገለገለ ሰው እንደሆነ እናያለን። ነገር ግን ትምክህት የሚያስፈልግ ነው አለ። አይጠቅምም አለ። ትምክህት የሚባል ነገር በክርስትና ውስጥ ገድሉን መከራውን የተቀበለውን ያገለገለውን ሁሉ ቢደረድር ጳውሎስ ትምክህት የሚያስፈልግ ነው? አይጠቅምም አለ። ውድ ወገኖቼ ለጌታ ያደረገውን ነገር ዘርዝሮ ነው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ነው ይህን የሚናገረው። እና ከአገልጋዮች ሁሉ የክርስቶስ አገልጋዮች ናቸው ድፍረት ያላቸው ማንም በሚደፍርበት እኔ ደፍራ እንደ እብድ ሰው ላለው ይላል ጳውሎስ። ምክንያቱም የከፈለውን ዋጋ ሁሉ ያውቃል። እና እንደ እብድ ሰው ላለው፣ እንደ እብድ ሰው ማለት ምንድን ነው? በቃ ይሄ በቃ እየጮኩ የምናገረው ነው ይላል ሐዋርያው ጳውሎስ። የተቀበላቸውን መከራዎች በሙሉ ድካም በሉት አያችሁ፣ በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንኩ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 40 ጊዜ 5 አባስታችሁ ስንት ሲጎድል? አንድ ሲጎድል አንዷን ነው የምትቀንሱት ማለት ነው። 3 ጊዜ በበትር ተመታው፣ 1 ጊዜ በድንጋይ ተወገርኩ፣ መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖርሁ። ወደ ሮም ሲሄድ አውራቂስ እያንገላታቸው እንዴት 14 ቀን ፀሐይና ከዋክብ ሳያዩ እህል ሳይበሉ እንዴት ተንገላተው እንደሄዱ። ብዙ ጊዜ በመንገድ ሄድሁ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። ሲሄድ በቃ መላእክት እያጀቡት ክንፋቸውን ቿቿቿ እያሉ አይደለም ዙሪያውን የሄዱት። ሂ ዋዝ ሪሊ በእነዚህ ሁሉ ከባድ ሁኔታዎች ውስጥ ነው ያገለገለው። አያችሁት? ስለዚህ የቀረውን ነገር ሳልቆጥር እለት እለት የሚከብድብኝ አብያተ ክርስቲያናት ሁሉ አሳብ ነበረ ይላል። ስለዚህ ይሄ በሸክም ነበር የሚያገለግለው፣ ከምቾት የተነሳ አልነበረም። ትምክህት የሚያስፈልግ ከሆነ ከድካሜ በሚሆነው ነገር እመካለሁ። ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክ አባት እንዳልዋሽ ያውቃል ይላል። ነገር ግን የሚያስፈልግ ከሆነ በደከምኩበት ነገር መመካት እችላለሁ። ግን ሐዋርያ ጳውሎስ ትምክህት አይጠቅምም አለ። ምናልባት በመከራ ብቻ አይደለም፣ ሶስተኛ ሰማይም ሄጃለሁ አለ። ምዕራፍ 12 ላይ ስትመለከቱ ሶስተኛ ሰማይ ሄጄ ሰዎች ሊናገሩት የማይገባውን ነገር ሁሉ ተመልከቱ። ወደ ገነት ሰው ሊናገር የማይገባውን የማይነገረውን ቃል ሁሉ ሰምቷል። ምን ማለቱ እንደሆነ እኔ አንደርስታንድ ላደርግ አልችልም። ማንም ሰው ይህን የሚገባው ያለ አይመስለኝም። ሶስተኛ ሰማይ በምን ሁኔታ እንደሄደ ግራ እስኪገባው በአካል ይሁን በምን ይሁን እኔ ጳውሎስ እንደሄድኩ እርግጠኛ ነኝ፣ ግን እዛ ሄጄ ግን እንዴት እንደዛ ልሆን እንደቻልኩ ራሱ አላውቅም ነው የሚለው። ግን ሲመለስ ግን ጳውሎስ የስጋው መውጊያ የሰይጣን ምን ተሰጠው? መልእክተኛ ተሰጠው። ዩ ኖ ዋይ? መከራው ራሱን የቻለ መከራ ነው። ትሁት የሚያደርግ ነው መከራው። እሱን ለመኖር ፍቅር ነው የሚያስፈልገው፣ የጌታ ፍቅር ነው። ነገር ግን መልካም የሆነ ነገር ደግሞ እንደዚህ የከበረ ነገር ደግሞ ሲያይ የመጣለት የተሰጠው ነገር የሰይጣን መልእክተኛ ነው። ብዙ ሰዎች ይህንን የሰይጣን መልእክተኛ ሐዋርያ ጳውሎስ የአይን ህመም ነበረው ይላሉ። አንዳንድ ደግሞ እግዚአብሔር ሰዎች ምን ይላሉ? የሚቀበለው መከራ መታሰር፣ እዚህ ላይ ቁጥር 10 ላይ የሚጠቅሳቸው ድካም፣ መንገላታት፣ ችግር፣ ስደት፣ ጭንቀት፣ እነዚህ ነገሮች የማይለዩት ሰው እንዲሆን እግዚአብሔር እንዳደረገ ነው የሚታየው። እኔ በበኩሌ ያንን ነው ማምነው። እና ሐዋርያ ጳውሎስ አይኑ ላይ ነው ችግሩ ምናምን የሚለው አለ በቬሪ ሰብጀክቲቭ ነው። እዚህ ቦታ ላይ ግን ስንመለከት በስደት በጭንቀት ደስ ይለኛል ይላል። እና እነዚህ መከራዎቹ ምን አድርገውታል ሐዋርያ ጳውሎስን? በቃ ጌታ ኢየሱስ ሆይ በቃ እነዚህን የሰይጣን መልእክተኛ ዙሪያዬን የመጣብኝ ነገር ውሰድልኝ እያለ ይለምናል። ጌታ አልወስድም አለው። ምንድን ነው የሚለው? ቁጥር 9 ላይ እርሱም ጸጋዬ በቃል ኃይሌ በድካም ይፈጸማል። ሚስጥሩን ተመልከቱ። ምንጊዜም ክርስቲያን ሰልፍ ሰፊሽንት የመሆን አቲቱድ ሲኖረው ለዲሰፕሽን ይጋለጣል። ሰልፍ ሰፊሽንት ራሴን ችያለሁ፣ በራሴ ኖራለሁ፣ እኔ እንኳ እንደናት አንድ አይደለሁም። አንድ ወንድም ነበረ ሲነግረኝ፣ እኔ ዱሮ ክርስቲያኖች ደከም ስለ የምን ድካም ነው እሱ ድካም ደግሞ የምክኬት ነው የምን ድካም መጣ ምንድን ነው እንደሚያደርገ እያለ ሁሉን ሰው ሲዘልፍ ሲገስጽ ሲቆጣ ነበር። በቃ እሱ ያኔ የተቃጠለ ክርስቲያን ነው፣ ገና አዲስ ክርስቲያን ድካም ይባል አታውራም ክርስቶስ እያለ ይላል። እሱ ቢቀሰቅሱት ተነስም ቢሉት ተሸክሞም ቢያነሱት የማይነሳበት ሁኔታ ውስጥ ራሱ ገባ። እንደዛ ሲል የነበረ ሰው እና ምንጊዜም በክርስትና ህይወት በክርስቶስ ላይ ጥገኛ መሆንን የሚያስቀር የህይወት ልምምድ የለም። በክርስቶስ ላይ ጥገኛ መሆንን ቅርንጫፍ ሆኖ በእውነተኛው ግንድ በኢየሱስ ክርስቶስ ላይ ተጣብቀን ስንኖር ቅርንጫፍ ሆኖ የሚያስቀር ህይወትን ማንም ሰው ሊኖር አይችልም። ዛሬ ብዙ ሰዎች የሚያጓጓ እነሱን ባደረገኝ የሚል ነገር ሲነግሯችሁ ብዙ ጊዜ ትምህርቱ፣ ንግግሩ፣ ምኑ ይማርካል ተርሚኖሎጂው። ነገር ግን ዌር ኢዝ ጂሰስ ነው ጥያቄው። በዚህ ውስጥ ኢየሱስ የት ነው ቦታው ነው? እነሱን ባደረገኝ አትበሉ። ባዶ እንደሚሆኑ you have to make sure ይሄ መረጋገጥ አለባችሁ። ኢየሱስ ክርስቶስ የት ቦታ ነው ያለው ነው። ስለዚህ ደቀ መዝሙር አይኖቹን ከጌታ ላይ የማያነሳ ደቀ መዝሙር በጌታ ላይ ሁሉ ጊዜ ጠገኛ የሆነ ደቀ መዝሙር በጌታ ፍቅር ሞቲቬትድ ሆኖ በክርስቶስ ፍቅር እየተቀጣጠለ የሚያገለግል የክርስቶስ ታማኝ ተከታይ እንደሆነ ነው የምንመለከተው። እግዚአብሔር የተመሰገነ ይሁን። ስለዚህ የደህንነትን ትምህርት ከደቀ መዝሙርነት ጋር በፍጹም ማሳከር የለብንም። እግዚአብሔር የተመሰገነ ይሁን። ጥሩ የክርስቶስ ደቀ መዝሙር ሆኖ ለመኖር የጌታ ፍቅር በጣም የገባን ሰዎች መሆን አለብን። እኔ ከዱሮ ጀምሮ ይህንን በሚገባ እግዚአብሔር እንዳስተውል በጣም አድርጎኛል ብዬ ነው ማምነው እና መንፈሳዊ ህይወታቸው ልክ ሳይሆን እንደ ጌታን ለማገልገል ሲቸገሩ ድካማቸው ፈተና ሲሆንባቸው አንዳንድ ክርስቲያኖች የደህንነት ትምህርት ተማሩ ነው የምላቸው። ከዱሮ ጀምሮ የደህንነት ትምህርት ተማሩ ነው። ህይወቴ ደከመ፣ ቸርች መሄድ አገልግሎት ይቻለው ምናምን ሲሉ የደህንነት ትምህርት ተማሩ ነው። ምክንያቱም ሰዎች ለማገልገልም ለምንም ሞቲቬት የሚያረጋቸው ኢጎ አለ። በኢጎ ድሪቨን የሚሆኑ ሰዎች አሉ። በፍቅር አይደለም እና እነዚህ ሰዎች አገልግሎታቸው ሲወድቅ ወደ ራሳቸው ነው የሚመለከቱት እና ማገልገል አለመቻላቸውን ያውና ራሳቸውን ይኮንናሉ። በእግዚአብሔር ፍቅር በክርስቶስ ጸጋ በማዳኑ ጸጋ ነው የሰው ህይወት የሚለመልመው። ክብር ለእግዚአብሔር ይሁን። ስለዚህ ይሄንን ነገር በጣም ልብ እንድትሉ እንዳትረሱ አደራ እላችኋለሁ። መዳን የክርስትና ህይወታችሁ፣ ማንነታችሁ፣ ክርስቲያንነታችሁ ሙሉ በሙሉ ተጀምሮ የሚያልቀው በመዳን ነው። ደቀ መዝሙርነት በደንብ የዳነ ሰው የህይወት ውጤት ነው። ደህንነቱን የጌታን ፍቅር በደንብ ያስተናገደ ሰው ሲኖርም ሲሰብክም ሲያስተምርም በጌታ ፊት ሲመላለስ የህይወቱ ፍሬ የህይወቱ ውጤት ሁሉም ምክንያቱ ምንድን ነው ማለት ነው? የዳነበት ጸጋ የጌታ ፍቅር መሆኑን ያውቃል ማለት ነው። እግዚአብሔር የተመሰገነ ይሁን። በቤተ ክርስቲያን አገልጋዮች ይህንን እያሳከሩ ሲያስተምሩ ልታዩ ትችላላችሁ። ባለፈው እንደነገርኳችሁ በዚህ በአሜሪካን ሀገር ብዙ ክርክር ነበረ፣ ብዙ ጽሁፎች ተጽፈዋል፣ ብዙ ዲቤት ቴዎሎጂካል አርጊሜንት በቴዎሎጂ ጆርናሎች ላይ ብዙ ጽሁፎች ተጽፈዋል። ሎርድሺፕ ሳልቬሽን የሚል እና ክርስቶስን አላደለም የደቀ መዝሙር ህይወትን ከደህንነት ጋር ያሳከሩ አመለካከቶች ነበሩ። ደህንነት በጸጋ ነው። እኔ በበኩሌ ማምነውንም የተረዳሁትን ወንጌል ነው መነግራችሁ እና የምናገለግለው አገልግሎት የጽዳንበትን ጸጋ ስናይ ነው። አሁን ብዙ ትልቁ ጥያቄ እንግዲህ አሁንም የሚሆነው መሆን ያለበት ምንድነው? ደህንነት በጸጋ ከሆነ ደቀ መዝሙር ሳይሆን ቢኖርስ አንድ ሰው አላ አይደለም ድኛለው ብሎ በጸጋው ይሄ ማለት ምን ማለት እንደሆነ እንግዲህ ያንዳንዱ ሰው ማሰብ አለበት። አላ አይደለም አንድ ሰው እኔ ወድሻለሁ ይላል ሚስቱን፣ ግን ባልና ሚስት ሆኖ ለመኖር የሚገባውን ነገር ባያደርግ እንዴት ነው? መዳን ማለት ዝም ብሎ ሰው ፓሲቭ የሆነ ደል ነገር አይደለም። የሰውን ህይወት የሚለውጥ ዳይናሚክ ነገር ነው። እምነትን ብዙ ሰዎች እኔ ጌታ በጸጋው እንዳዳነኝ አምናለሁ ይላሉ። እምነት የሞተ እምነት አለ። ምን አይነት እምነት አለ? የሚሰራ ህይወት ያለው እምነት አለ። በሁለት እምነቶች መካከል ያዕቆብ ይሄንን ያስተምራል። ስለዚህ ድኛለው የሚል ሰው መዳኑን በሕያው እምነት መስክሮ ከሆነ ያ እምነቱ ያመነው የጸጋ የደህንነት ነገር ዝም ብሎ አስቀምጠው። አንድ ሰው ለአንድ ነገር የሚነካበት መነካት ከዛ ነገር ጋር ያለውን ታሪክና መያያዝ የመስራት ባህሪ አለው። ሰዎች ሲዋደዱ ወዳጃሞች ይሆናሉ። ሰዎች ሲዋደዱ ይጋባሉ። ሰዎች ሲዋደዱ ቤተሰብ ይሆናሉ። ሰዎች ሲዋደዱ ይተማመናሉ። ብዙ ነገር ይለዋወጣሉ። እግዚአብሔር ያዳነን ጸጋ ዝም ብሎ በቃ ድኛለሁ ብሎ በዓለማዊነትና ክርስቲያናዊ ባልሆነ መንገድ ሰውየው ሲኖር ያ አምናለሁ ድኛለሁ ብሎ የሚለው ነገር ትክክል አለመሆኑ መሰረቱ የተበላሸ መሆኑ ነው የሚታየው። እንደዚህ ያለን ሰው መሰረቱ ልክ አለመሆኑን ማየታችንን ትተን የለም ደቀ መዝሙር በመሆን ነው ምትን ነው እንዴ ይሄንንም መጨመር አለብን ብንለው የተሳከረ ትምህርት እናስተምራለን። ግልጽ ነው መሰረቱ ነው የተበላሸው። መሰረቱ መስተካከል አለበት። ደህንነት በደንብ ያልዳነ ሰው አንዳንድ ጊዜ እንዲሁ ዝም ብሎ ቺፕ የሆነ ሳልቬሽን አለ አይደለም የእግዚአብሔርን ጸጋ ለውጥ የህይወት ለውጥ በማመጣ መንገድ ተቀብያለው ሰዎች ሊሉ ይችላሉ። ስለዚህ ሰዎች የዳኑበትን መዳን ምን እንደሆነ መዳንን ማወቅ አለባቸው። እንደገና ነው መማር ያለባቸው። በጣም ብዙ ሰዎች መንፈሳዊ ህይወታቸው ያልተስተካከለላቸው እኔ እንኳን ሳገለግል ካየሁት እንደገና ሲጠመቁ ሰዎች አይቻለሁ። እንደገና ክትት እኔ ዛሬ ነው ጌታን የምቀበለው ሲሉ አይቻለሁ። ስለዚህ ሰዎች ህይወታቸው ላይ የሚታየው ክርስቲያናዊ ያልሆነ ነገር ሲኖሩ ሲታይ የሆነ ችግር አለ። አንዳንድ ጊዜ ሰዎች እስራትም ሊኖራቸው ይችላል። እኔ ማስታውሰው በራሴ የራሴ ዘመድ የነበረች አለች። ክርስቲያን ሆና ለመኖር ትፈልጋለች። እንዲያውም ታስራም ነበረ በነገራችን ላይ እና ክርስቲያን ነኝም ብላለች። ግን ህይወቷ ትክክል አይደለም እና ስትደክም እኔ ቤቷ ሄጄ ካላነቃቃዋት እንደውም በቃ የማንሳት ያህል አንስቻት በቃ ጌታ ይመስገን ትላለች። ከዛ ደግሞ ትወርዳለች፣ ከዛ ትነሳለች። እንዴ ምንድን ነው እንደዚህ ያለ ህይወት ባሏ ኮንሲስተንት ነው። እኛም በተቻለ መጠን ድካምን ቢኖረን እየጸለይን እግዚአብሔር እየረዳን ነው የምንኖሩ። የዚች ህይወት ግን አንዴ ወደ ላይ ትወጣለች፣ አንዴ ወደ ላይ ትወርዳለች። ምንድን ነው እሱ እያልኩ ሁልጊዜ ግራ ይገባኛል። እና አንድ ቀን ላናግራት የሚገባ ሁኔታ መጣ ማለት ነው። እና እግዚአብሔር ልቤን ሞልቶ ስሜት እያልኳት ህይወትሽ አንዴ ወደ ላይ አንዴ ወርታች ነው የምትወጭ። ምንድን ነው እሱ እንደዚህ እንዴ? እኔ መንግስተ ሰማይ እጄ ኮርሶ ስጄ አልመጣሁም። እኔም ጌታ እንዳንቺ ነው የተቀበልኩት፣ ግን ብደክምም እየጸለይኩኝ የራሴን ህይወት ማኔጅ አረጋለሁ ከጌታ ጋር። አንቺ ምንድን ነው እንዳለ ክርስትናውን ባዶ አርገሹ ጥለሹ ትተይዋለሽ አልኳት። እኔ እኮ ትልቅ ችግር አለብኝ አልነገርኩ አለች። ምንድን ነው ስላት፣ እርኩስ መንፈስ እየመጣ የሚያረጋትን ነገር ስትናገር በቃ የሚሰቀጥጥ ነገር ነገረች። እንዲህ እንደዚህ ነሽ እንዲህ አልኳት። ከዛ ጸልልሻለሁ አልኳት እና ስንጸልይ አጋንንት ይዞ አፈጠፈጣት። እና ሰዎች ወደ እግዚአብሔር ቤት ሲመጡ ባልተፈወሰ ህይወት ሊመጡ ይችላሉ። ከነ ስርዓታቸው ይጠመቃሉ። አንዳንድ ጊዜ ውሃ ውስጥ መግባትና መውጣት ዋራንቲ አይደለም። ወተር ፕሩፍ እንደምንል ዲመን ፕሩፍ ክርስቲያን ቤተክርስቲያን ማድረግ አትችልም። እና ሰዎች ከነስርዓታቸው ቤተክርስቲያን ይገባሉ። እና በቤተክርስቲያን አባልነት የሰው ህይወት ንጽህናው ሊታወቅ አይቻልም። ስለዚህ ያችት ከዚያን ጊዜ ወዲህ ላስረዳችሁ አልችልም። እንዴት ለስንት ክርስቲያኖች የጸሎት ሸክም ያላት ለብዙ ሰዎች የምትማልድ በጣም ኮሚትድ የሆነ ህይወት በመከራ በብዙ ሳክሪፋይስ ስንትና ስንት ችግር እያየች እየኖረች በክብር ወደ ጌታ ሄደች። እግዚአብሔር ይመስገን። አዎ እቺን እህት የሚያቆ ሰዎች እዚህ ቤተ ክርስቲያን አሉት። የብርቱካን ታቃታለች እቺን እህት። እግዚአብሔር የተመሰገነ ይሁን። ወንድሟም እዚህ ቤተ ክርስቲያን ውስጥ አለ። እና ምንድነው መነግራችሁ ነገር ሰዎች የደቀ መዝሙር ህይወትን አዛብተመና መሰረት ላይ ነው ችግር። አሁን እዚህ እህት ችግር ጸልይ፣ ጧት ተነስተሽ ጸልይ፣ እንደዚህ መጽሐፍ ቅዱስ አንብቢ ብላት ሊሆን አይችልም። እስራት አለ፣ እስራቱ መፈታት አለበት። እስራቱ ከተፈታ ነጻ ትወጣለች። ክብር ለእግዚአብሔር ይሁን። አያችሁት? የደህንነት ትምህርት ግራ የገባቸው ሰዎች አሉ። አንዲት እህት እኔ አስታውሳለሁ፣ ሁሌም ነግራችሁ ምሳሌ ማረጋት፣ ለምን የክርስትና ህይወት እድሜ አጀማመር ላይ ስለሆነ እኔ የተማርኩት ሁሌ በቃ ማረሳው ታሪክ ነው። እና እኔ ኃጢአተኛ ነኝ አለች። እኔ ለነርስ ተማሪዎች ስለ ጌታ እየመሰከርኩ እያለሁ እዛ መጣ እና እኔ ኃጢአተኛ ነኝ፣ ኃጢአቴን ሁሉ ትቼ ክርስቶስን መከተል እፈልጋለሁ። አሁን ዛሬ ስለ ኃጢአቴ አንድ ቀን ቀጠሮ ቅጠረኝ፣ ነ ቀጠሬ መጥቼ ኃጢአቴን ሁሉ እንድትነግረኝ እፈልጋለሁ አለች። እና ህይወቷን ማስተካከል ትፈልጋለች። ልክ እንዳልሆነች ገብቷታል፣ የምትማረው ትምህርት አሳይቷታል። ነገር ግን እቺ እህት እኔ አሁን ኃጢአቷን በሙሉ እንደው ብነግራት ኃጢአትሽ ይሄ ነው ይሄ ነው ይሄ ነው ይሄን አስተካኪ ብላት እንዴ ነው የምታስተካክለው? እኔ መሰለኝ በቃ እቺ መንፈስ ቅዱስ የሚያስፈልጋትም መሰለኝ ምንድን ነው አልኩኝ። ምንም በቃ ስለ ኃጢአቷ እኔ የሚታየኝ ነገር የለም፣ እንደዚህ ያለ ስጦታ የለኝም። ነገር ግን መጣች በተቀጣጠርንበት ጊዜ። ምን ልበላት ጌታ ሆይ እኔ ምንም የለኝም ባዶ ነኝ፣ እንደው እውነቱን ብናገር ምን ልበላት ብዬ ስል ስለ ማዳኔ ንገራት አለኝ። የተቸገረችው ስለ ህይወቷ ነው። ጌታ ግን መፍትሄ አድርጎ የሚናገረው ማዳኑ ነው። ኃጢአቷን ብናገር ብዘርዝርላት፣ ይሄ ነው ምሰሪው፣ አዎ ይሄን እንደዚህ አርጊው፣ ይሄን እንደዛ በይው፣ ይሄ እንደዚህ በይው ብላት መንፈሳዊ ሶሉሽን የሚመስሉ የምክር አይነት ጋጋታ ባመጣላት ህይወቷ ሊለወጥ አይችልም። ስለ ማዳኔ ንገራት አለኝ። እንዴ ሉተራን እኮ ነች አልኩት። ሉተራን ነች እቺ ልጅ እንደነገረችን ቤተሰቦቿ? የለም ስለ ማዳኔ ንገራት አለ። ሉተራን ቢሆን ባፕቲስት ቢሆን ማን ቢሆን ማን ቢሆን አይደለም ኢቫንጀሊካል ቢሆን የፈለገ የትኛውም ቤተ እምነት ቢሆን የጌታ ማዳን ሳይገባቸው ቤተ ክርስቲያን በቁማቸው ሰዎች ሊመጡ ይችላሉ። ስለዚህ ይህች ልጅ የጌታን ማዳን ነገርኳት። ማዳኔን ንገራት አለ። ማዳኑን ነገርኩት። የጌታን ማዳን ስነግራት እውነቴን ነው፣ እግዚአብሔር ምስክር ነው። እነዚህ ወገኖች ይሄ እድሜን ሁሉ ሳውራ ይኖርኩት ታሪክ ነው። ጌታ የበረሃ ወይራ የነበሩትን የነበርነውን ወስዶ ዘይት ከሚያወጣው ስር ከኢየሱስ ጋር እንዴት እንዳጣበቀን አስተማርኩ። ከጓደኛዋ ጋር ነበረች መታት ስትሰማ ስቅስቅ ብላ ለቀሰች። ወይ ጎይታ እያለች በትግርኛ በአማርኛ በእንግሊዝኛ ጌታን እያመሰገነች በእንባ በእንባ ታጠበች። ከሰላሳ ደቂቃ በላይ አላካፈልኳትም። ህይወቷ ተለወጠ ኮምፕሊትሊ። ያችን ልጅ ያኔ የነበራትን ህይወት በዛ በነበርንበት ጊዜ የነበሩ ክርስቲያኖች ሁሉ አይረሱትም። ኮምፕሊትሊ ትራንስፎርምድ ሆነች። የተቸገረችው ስለ ህይወቷ ነው። ነገር ግን ጌታ መፍትሄ የሰጣት በምኑ ነው? በማዳኑ ነው። ስለዚህ ደህንነትንና የደቀ መዝሙር ህይወትን ማሳከር በጣም አደገኛ ነው። ደህንነት በጸጋ ነው። የደቀ መዝሙር ህይወት የጸጋ ውጤት ነው እና ደህንነት እግዚአብሔር ለእኛ ነፃ በሆነው ፍቅሩ እና ጸጋው የሰጠን የማይገባንን በልብ በሉ። እኔ ብዙ ጊዜ ይህን ወርድ በጣም ነው ስትሬስ የማደርገው። ለምን ኢት ሪሊ እኛን ያለንበት ቦታ የት ቦታ እግዚአብሔር እንዳገኘን ያሳያል። በበደላችንና በኃጢአታችን ሙታን ሳለን ይላል። ሙታን ሳለን ጌታ ያገኘኝ ዓለም ሳልገባ ነው እንዳትሉ። እኔ እንደ አንዳንድ ሰዎች ዓለማዊ አይደለሁም አትበሉ። እኔ እንደ አንዳንድ ሰዎች ይህንን ያንን አልሰራውም አትበሉ። ነገር ግን በበደላችንና በኃጢአታችን ሙታን ሳለን። በነገራችን ላይ እኔ ማምነው ኃጢአተኛነታችንን ማወቅ መገለጥ ይጠይቃል። እግዚአብሔር ካልገለጠልን አይገባንም። አይደለም ሞራል ፌለራችንን ሾርት ካሚንጋችንን አይተን ኃጢአተኛ ነኝ ልንል እንችላለን። ነገር ግን በበደሌና በኃጢአቴ ያለ ክርስቶስ ሙት ነበርኩ ብሎ ግን ማወቅ እንደዛ ወንበዴ መሆን አይጠይቅም። እግዚአብሔር አይኖቻችንን ከከፈተልን ሁላችንም እንደዛ ሆነን ነው የምናገኘው። ሪሊ እግዚአብሔር እንዴት እንዳገኘን ማወቅ አለብን። ጨዋ ሆነን አላደለም ጥሩ ሆነን ጌታ እንዳገኘን። ለዚህ ነው ቤተ ክርስቲያን ውስጥ ትሁት መሆንም የሚያስቸግር ለደቀ መዝሙር ህይወትም እንቅፋት የሚሆን ነገር የሚታየው በህይወታችን ብዙ ጊዜ ከዚህ የተነሳ ነው። እና የት ጋ ጌታ እንዳገኘን ካወቅን አንዷ ዘማሪ እንዳለችው ታሪኬ የጀመረው ኬት ነው አለች፣ ከመስቀሉ ስር ነው። እና የት ቦታ ነው ጌታ ያገኘን? ያ የጌታ ሞት ለኔ የሞተው ሞት የሞተው ሞት የኔን ሞት ነው የሞተው። ስለዚህ የኔ ታሪክ የሚጀምረው ከዛ ነው፣ ከመስቀሉ ስር ነው የሚጀምረው። እግዚአብሔር የተመሰገነ ይሁን። ስለዚህ ደህንነትንና ደቀ መዝሙር ህይወትን ማሳከር በጣም አደገኛ ነው። በትክክል የዳነ ክርስቲያን የደቀ መዝሙር ህይወትን ሲኖር ይታያል። የደቀ መዝሙር ህይወትን ሲኖር ይታያል። ለምን? መዳን ዝም ብሎ በስቴትመንት የሚነገር ዲክሌር የሚደረግ መፈክር አይደለም። በሰው ህይወት ውስጥ የሚሰራ የእግዚአብሔርም ጸጋ አለ። እግዚአብሔር የተመሰገነ ይሁን። ይህንን ወደፊት የደህንነት ትምህርት የሚል ራሱን የቻለ ከደቀ መዝሙር ትምህርት በኋላ ልንማር የሚገባ ሲሪየስ ትምህርት ነው። ስለዚህ መዳን በጸጋ ነው። መዳን ፈጽሞ በጸጋ ነው። በትክክል የዳነ ክርስቲያን ክርስትና ህይወቱን እንደ ደቀ መዝሙር ነው የሚኖረው። ሞቲቬት የሚያደርገው ምንድን ነው? የዳነበት ጸጋ፣ የጌታ ጸጋ። ደቀ መዝሙር ሆነን ስንኖር የቱንም ያህል ዋጋ የከፈልነው ነገር ቢኖር፣ የቱንም ያህል ያፈራነው ፍሬ ቢኖር፣ የቱንም ያህል አገልግሎት በህይወታችን ያመጣው የእግዚአብሔር ጸጋ በላያችን ላይ ለሰው የሚያስደንቅ ቢሆን፣ ፊታችን እንኳን ቢያበራ የዳንበትን ጸጋ ሊያስረሳ ከቻለ ሮንግ ነው። እግዚአብሔር የተመሰገነ። ጳውሎስ ሶስተኛ ሰማይ ሄዶ የሰይጣን መልእክተኛ የተሰጠው ሶስተኛ ሰማይ ሄዶ መምጣት በእግዚአብሔር ጸጋ ላይ መደገፍን እንዳያስቀርበት ነው። ጸጋዬ በቃሃል፣ ኃይሌ በድካም ይፈጸማል። ሐዋርያቶች በኖሩት ህይወት ውስጥ የእግዚአብሔር ሰውነታቸው ፎርምድ የሚሆነው በአገልግሎታቸው አይደለም። ደግምላችኋለሁ፣ የእግዚአብሔር ሰዎች በእግዚአብሔር ቤት ሲኖሩ የተማርናቸው ነገሮች፣ የሰራን ነገሮች እውቀትን፣ መረዳትን ሊሰጡ ይችላሉ። የምናገለግለው አገልግሎት የእግዚአብሔር ሰውነታችንን ፎርም አያረግም። የእግዚአብሔር ሰውነታችን ፎርም የሚያደርገው የእግዚአብሔር ጸጋ ነው። ከክርስቶስ ጋር ያለን ሪሌሽንሽፕ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አንዳንድ ጊዜ የምንቀመጥበት ቦታ፣ ሰዎች ለእኛ ያላቸው አቴንሽን ወይም ደግሞ በአገልግሎት ያለንን ነገር ያንን እንወስድና ኢሜጄ ይሄ ነው፣ እኔ ይሄ ነኝ እንላለን። አደለም። ሐዋርያው ጳውሎስ ለጢሞቴዎስ ሲነገር ኢየሱስ ክርስቶስ ኃጢአተኞችን ሊያድን መጣ የሚለው ቃል የታመነና ምንድን ነው ሁሉም ሊቀበሉት የሚገባ ነገር እንደሆነ ይነግረዋል። ከኃጢአተኞችም ዋና እኔ ነኝ ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄን ታሪክ መርሳት አንችልም። This is my story, this is my song የሚል እንግሊዝኛ መዝሙር አለ። መቼም አንዳንድ እንግሊዝኛ መዝሙሮች ውበት አላቸው እና This is my story, this is my song። ከየት ነው እሱ ታሪኬ የኔ የሚጀምረው? ኃጢአተኛ የሆነውን ታሪኩን የረሳ ሰው ጥሩ ደቀ መዝሙር አይደለም። በእግዚአብሔር ቤት በማገልገላችን ብዛት፣ በእግዚአብሔር ቤት በመኖራችን ብዛት፣ በየትኛውም ሁኔታ እንሰለፍ። ስለ ማንነታችን ያለን አስተያየት ከጸጋ የወጣ ከእግዚአብሔር ማዳን የወጣ ለየት ያለ መልክ የሚኖረው ሲሆን ዲሰፕሽን ይጀምራል በሕይወታችን። በጣም ጸጋ ያጎልብናል በሕይወታችን። እግዚአብሔር የተመሰገነ ይሁን እና ደቀ መዝሙር ተልኳችን እንድንፈጽም አደርገንም ያደናቅፈናል፣ ያስቸግረናል። እግዚአብሔር በጸጋ ሰዎችን ሊያድናቸው የሚችለውን እድል ሁሉ ይዘጋብናል። የእግዚአብሔር ስም የተባረከ ይሁን እና ይህን ትምህርት እዚህ ላይ አቆመዋለሁ እና ጌታ የተመሰገነ ይሁን። ምናልባት ጥያቄ ካላችሁ ለአንድ ሰው እድል እሰጣለሁ። እስኪ ጥያቄ ካላችሁ። ጌታ ይመስገን። እሺ። ሎርድሺፕ ሳልቬሽን ምንድን ነው? ሰዎች ጌታን ጌታ አድርገው መቀበላቸው በህይወታቸው የሚኖሩት ህይወትን ከሳልቬሽን ጋር ይደባለቃል። ኦኬ። ሳልቬሽን እና ምንድን ነው? ሰው ኢየሱስ ክርስቶስን እንደ ግል አዳኙ ሲቀበል ፍጹም ኃጢአተኛ ሆኖ ነው። ሳልቬሽን ዘ ሞመንት ያ ሰው ጌታን አዳኝ አድርጎ ሲቀበል ኮምፕሊት ነው። በእምነት ይጸድቃል እና የሚኖራቸው የክርስትና ህይወቶቹ የዳነበት ህይወት ፍሬ ነው እንጂ በደህንነቱ ላይ ኮንትሪቢዩት የሚያደርግ ነገር አይደለም። ግልጽ ነው። ስለዚህ አንዳንድ ምናልባት ይሄ ራሱን የቻለ ቶፒክ ነው፣ ወደፊት በትምህርት መልክ ልናየው እንችላለን ኢንትረስትድ ከሆናችሁ። ነገር ግን ምንድን ነው ማየት ያለብን? ሰው ጌታን ሲቀበል ሲድን ያው ወንበዴ ለምሳሌ ጌታን ሲቀበል ጌታን አስበኝ ብሎ ሲል በዚያን ሰዓት ዛሬ በገነት ከኔ ጋር ተሆናለህ ነው ያለው። እግዚአብሔር ይመስገን። ኤፌሶን ምዕራፍ 1 ላይ ደጋግመን እንዳየነው እናንተ ደግሞ የመዳናችሁን ወንጌል ወንጌል ሲሰማ ሰው መዳኑን ነው የሚሰማው። ኢየሱስ እንደሞተለት እዳውን እንደከፈለለት ባፈሰሰው ደም ሊጸድቅ እንደሚችል ከእግዚአብሔር ጋር ሊታረቅ እንደሚችል ኢየሱስ ክርስቶስ የሰራው ሥራ ብቻውን እኔ አማኝ ሆኜ ኢየሱስን ጌታ አድርጌ ደቀ መዝሙር ሆኜ ተቀብዬ የምኖረው ኑሮ ሳይጨመር ኢየሱስ የሰራው ሥራ ብቻውን ደህንነት ሆኖ መነገር አለበት። ስለዚህ ትክክለኛ ሳልቬሽን እኔ በበኩል የማምነው ኢየሱስ ክርስቶስ እኔ ካመንኩ በኋላ የምኖረው ኑሮ ሳይጨመር ኢየሱስ የሰራው ሥራ ከእግዚአብሔር ጋር የሚያስታርቅ የእግዚአብሔር ቤተሰብ የሚያረግ በመንፈስ ቅዱስ ታትሜ የእግዚአብሔር ልጅ የሚያረገኝ እና ኃጢአቴ ሁሉ የሚደመሰስበትና በእምነት እንደምጸድቅ ማወቅ አለብኝ። ስለዚህ ደህንነት ሲነገር ተጀመረ እንጂ በፕሮግረስ ነው እየጨመረ የሚሄደው የሚል በበኩሌ መቀበል አልችልም። ፕሮግረሲቭ ነው የሚባለው ነገር። ስለዚህ ደህንነት በእምነት just a good example to give you አንዳንድ ሰዎች ምን ይላሉ ለምሳሌ በእምነት መጽደቅ አንደኛ ደረጃ ነው። ለምሳሌ ይሄን ደረጃ ብንወጣ የመጀመሪያው ስቴፕ ላይ የምንወጣው በእምነት መጽደቅ ነው። ሁለተኛው ቅድስና ነው። ሶስተኛው መክበር ነው። እንደዚህ ይላሉ። ኖ አይደለም። እስከ መጨረሻ ህይወቴ ጌታ እስኪመጣ ድረስ listen እስከ መጨረሻ ድረስ የምጸድቀው ጽድቅ መጽደቅ የክርስትና መጀመሪያ ብቻ ሳይሆን በእግዚአብሔር ከእግዚአብሔርም ቁጣ የምድንበት ምስጢር በዛ ውስጥ ነው ያለው። ሮሜ ምዕራፍ 5ን እንመልከት። እግዚአብሔር የተመሰገነ ይሁን። ሮሜ ምዕራፍ 5ን እንመልከት። ሮሜ ምዕራፍ 5 ላይ እንደዚህ ይላል ከቁጥር 6 ጀምሮ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ለኃጢአተኞች ምን አርጓል? ሞቷል። ልብ በሉ። ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኛል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ቁጥር 9 ይልቁንስ እንግዲህ አሁን በደሙ ከጸደቅን፣ መጽደቅ ማለት justification ማለት የፍርድ ቤት ቃል ነው። እግዚአብሔር justify ያረጋው ማለት ሊኮነን የሚገባውን ያንን ሰው እግዚአብሔር ምን አረጋው ማለት ነው። ከኩነኔና ከፍርድ አዳነው ማለት ነው። እና በደሙ ነው ምንጸድቀው። ይሄ complete የሆነ ነገር ነው። ከጸደቅን በእርሱ ከቁጣው እንድናለን። ኢቭን ሊመጣ ካለው ከመጨረሻው ዘመን እንኳን ሊገለጥ ካለው ቁጣ በጌታ በራሱ እንደምንድን ነው። ጠላቶች ሳለን listen here ቁጥር 10ን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁን ከታረቅን በኋላ በሕይወቱ እንድናለን። ስለዚህ ክርስቶስ ለክርስትና መጀመሪያ ብቻ አይደለም የሞተልኝ፣ ክርስትናዬ ወደ እግዚአብሔር መንግስት ለመግባትም ለሆነው ነገር ነው። ይሄ ጥቅስ ብቻ አይደለም ይሄን የሚያሳየው። the moment አንድ ሰው ሲድን ምንድነው የሚሆነው? ክርስትናን አስጀምረውም ጌታ የእግዚአብሔር ልጅ ይሆናል፣ በመንፈስ ቅዱስ ይታተማል፣ መንፈስ ቅዱስ ማያጃ ሆኖ ይሰጣዋል። ሲጀምር ክርስትናን ሊወርሰው ያለውን የሰማዩ ርስት ማያጃ ሆኖ የሚሰጠው ማን ነው? መንፈስ ቅዱስ ነው። ዋራንቲ ነው የሚሰጠው። እግዚአብሔር የተመሰገነ ይሁን። አያችሁት? ኮምፕሊት ነው። ከታላቁ መከራ ቀድም ያነበብኩላችሁ ጥቅስ የወጡት ከመከራ ውስጥ የወጡት መንግስተ ሰማይ ገብተው ለለበሱት ነጭ ልብስ ምክንያት ሆኖ የተወሰደው ማን ነው? በክርስቶስ ደም ነው ያጠው። በመከራቸው አይደለም ያነጹት፣ በክርስቶስ ደም የነጻ ልብስ ነው የለበሱት። እሺ፣ በመጨረሻው ዘመን የሚነሳውን የሰይጣንን ኃይል ድል የሚነሱት ቅዱሳን በመንደ ነው፣ በበጉ ደም ነው ድል የሚነሱት። ስለዚህ የጌታ ኢየሱስ ክርስቶስ ደም የክርስትና መጀመሪያ አይደለም። ሌላውን በገድላችን ሌላውን በሱ አይደለም። ከመጀመሪያ እስከ መጨረሻ አዳኜ መድኃኒቴ ኢየሱስ ክርስቶስ ነው። ወደ መንግስተ ሰማይ የምንገባውም በዛ ነው። እግዚአብሔር ይመስገን። ግልጽ ነው። የጌታ ስም የተባረከ ይሁን። እንጸልያለን። ሉል እግዚአብሔር እናመሰግናለን። የጌታ የኢየሱስ ክርስቶስ ፍቅር ግድ ይያለን እንድንኖር የተወደድንበት ጌታ ሆይ እኛን የተቀበልክበት ለኛ ዋጋ የከፈልክበት ለኛ ጌታ ሆይ አንተ የተቀበልከው መከራ ስቃይ ስለ ሰው ልጆች ስትል ጌታ ሆይ ከድንግል ማርያም በነሳው ስጋ ለዘላለም የሰው ልጅነትን ገንዘብ ያደረክበት ምስጢር እንዲገባን እርዳን። የተወደድንበት ፍቅር ካልገባን ጌታ ሆይ የተደረገልን ነገር ካልገባን በቤትህ ጌታ ሆይ ያንተ ደቀ መዛሙርት ሆነን ባስቀመጥከን በዚህ ዘመን በመኖርበት ስፍራ በታማኝነት ለመኖር ኃይል ከየት እናገኛለን? እንለምንሃለን ፍቅር ግድ ያለውን ህይወት እንድንኖር ሐዋርያቶች ፍቅር ግድ ያላቸው እንደኖሩ ፍቅር ጌታ ሆይ ምክንያት ይሁነን። የተወደድንበትን ጸጋ ግለጥልን። የከፈልከውን መከራ የሞትከውን ሞት ያፈሰስከውን ደም በደም የሚገኘውን መጽደቅና ከእግዚአብሔር ጋር መታረቅ ኦ ጌታችን ሆይ ይሄን ጸጋ ግለጥልን። ይሄንን የሚጋርድብን አጋንንት ኃይል የጨለማ ብርታት የሰይጣን ክንድ የጨለማ ጉልበት በጌታ በኢየሱስ ክርስቶስ ስም የለቀቀ ይሁን። ጉልበቱ ሁሉ ይመታ ጌታ ሆይ። ህዝብ ጌታ ሆይ በስምህ አርነትን እየተቀዳጀ በእምነት እየተሞላ ባንተ ጸጋ ጌታ ሆይ የክርስቶስ ፍቅር ግድ ያለው የሚኖረውን የደቀ መዝሙርን ህይወት ጌታ ሆይ አንተ ለህዝብ ስጥ ጌታ ሆይ ስሜ ይባረክ በጌታ በኢየሱስ ክርስቶስ ስም አሜን።